አክቻችንን ታሪክ
የወንጌልን ታሪክ እግዚአብሔር በቤተ ክርስቲያን ውስጥ በደካማ ሰዎች ውስጥ የሰራውን ታሪክ ያው ሰው ሁሉ ደካማ ነው እነዛም ጃይንቶች ደካሞች ናቸው ግን እግዚአብሔር በጸጋው ብርቱ ያረጋቸው ሰዎች ናቸው እና ወንጌል በቫኪዩም ውስጥ አይደለም የመጣው በየዘመናቱ በተለያየ ፍልስፍና ውስጥ በተለያየ የሰዎች ታሪክ ውስጥ የእግዚአብሔር ታሪክ የሰውም ታሪክ ነው የቤተክርስቲያን ታሪክ የእግዚአብሔርም ታሪክ ነው የሰውም ታሪክ ነው እግዚአብሔር በሰው ውስጥ የሰራው ሰማይና ምድር የተሳሳሙበት ታሪክ ነው ጌታችን ኢየሱስ ክርስቶስ እግዚአብሔር ሰው ሲሆን ሰማይና ምድር ነው የተሳሳመው በዛ ሂደት ውስጥ በጉዞ ሁሉ እግዚአብሔራዊው ነገር በሰው ታሪክ ውስጥ ነው እየተሰራ የመጣው ስለዚህ ባለፈው ሳምንት ያየነው እግዚአብሔር የዘመን ፍጻሜ በደረሰ ጊዜ ልጁን ላከ የሚለው በእንዴት አይነት ነገር ውስጥ እንደተፈጸመ ሮማውያን ለወንጌሉ ለክርስትና ማክሲመም ኢምፓክት ማምጣት ያደረጉትን አስተዋጽኦ ግሪካውያኑ ያደረጉትን አስተዋጽኦ ፈቃደኛ ሆነው ወይ ፈቅደው አይደለም ግን መሬቱ ላይ የነበረው ሁኔታ እንደሱ ነበር አይሁዳውያን ያደረጉትን አስተዋጽኦ አይተን ነው ያቆም ነው ሳምንት ዛሬ እንደምናረግ ፕሮሚስ አድርጌ የነበረው ወደ ክሪዶቹን ይሄዳለን የሚል ነበር ግን አሳቤን ቀይሬያለሁ የሞተና ሞኝ ብቻ ነው ሐሳቡን የማይቀይረው ይባላል ሐሳብ በጣም ይለዋውጡ ሰዎች ለማምለጫ የሚጠቀሙት ናትና ለምንድን ነው የክሪዶቹ ክሪድ ወይም አንቀጸ ሃይማኖት የሚባሉት ቤዚካሊ ዋና ዋናዎቹ የሚነሱት አራተኛው መቶ ክፍለ ዘመን ላይ የመጀመሪያው የኒቂያ 325 ዓመተ ምህረት ላይ ነው የቁስጥንጥንያ 381 ነው እያለ ነው የሚሄደው አራተኛው ሶስተኛ ኤፌሶን ነው አራተኛ ኬልቄዶን 451 እያለ ነው የሚሄደው ስለዚህ 325 ማለት ስንተኛው ክፍለ ዘመን ነው አራተኛው ክፍለ ዘመን አይደል ከዜሮ ወይም ከአንድ እስከ 100 አንደኛው ነው ከ101 እስከ 200 ሁለተኛው ነው ከ201 እስከ 300 ሶስተኛው ነው እያለ ይሄድና ከ2001 ጀምሮ 20 አንደኛው ይሆናል ማለት ነው እና ሳምንት የመጀመሪያው ክፍለ ዘመንና ሁለተኛው ነካርገን ስላቆምን ተንደርድረን አራተኛው ውስጥ ከመንገባ አትሊስት በሁለተኛው መቶ ክፍለ ዘመንና በሶስተኛው መቶ ክፍለ ዘመን ምን እንደተካሄዱ ትንሽ ስኪም ነገር እንደ ዮፍ እይታ በረራም ይባላል በርድስ አይ ቪው እንደሱ ትንሽ አይት አይት አርገን ማለፍ ይኖርብናል ቦታስክኒዝ ድረስ ነው ይሄን ምለው ታስተውሱ ከነበረ ሳምንት ስደቱ የነበረው ዩኒቨርሳል አልነበረ ስደቱ የተወሰኑ ግዛቶች ላይ በተለያየ ጊዜ ፋታ ያገኙ ደሞ ሌላ የሆነ ኦን ኤንድ ኦፍ ነበር በተለያየ ጊዜ ያ ግን በጣም የጨመረ ሲመጣ ከመቶ ዓመተ ምህረት ጀምሮ እስከ 250 ድረስ ክርስትና ዩኒቨርሳል ባን ነበረበት በጠቅላላው የሮማውያን ግዛት ውስጥ ከመቶ ዓመተ ምህረት ጀምሮ እስከ 250 ድረስ ክርስትና ስቴት ባን ነበር የነበረው በጠቅላላው የሮማ ግዛት ውስጥ ክርስትና ህገወጥ ተደርጎ ታግዶ ነበር ከዛ በኋላ ስደቶች በተጠናከረው ሁኔታ ነው የመጡት በ313 ዓመተ ምህረት ላይ ነው ኦፊሻሊ ክርስትና ላይ የነበረው ስደት የተነሳው 313 ማለት ቆስጠንጢኖስ የነገሰበት ጊዜ ነው እና ያን ጊዜ ነው የተነሳው እንጂ እስከ 313 ድረስ ስደት ነበር በተለይ ከመቶ እስከ 250 ዓመተ ምህረት ሁሉን አቀፍ የሆነ በየትኛውም የሮም ግዛት ውስጥ ክርስትና ህገወጥ እምነት ሆኖ ነው እየቀጠለው ሳምንት ያነሳ ነው በዋናነት ትንሽ ስደቱን ያነሳ ነው ክርስትና ግን በዛ የለጋነት እድሜ ውስጥ ጦርነቱ ቦስ ሳይድስ ነበር የክርስትና አንደኛ ውጫዊ ጦርነት ነው የውጪ ወራሪ ነው የሚባለው ቀጥሎ ሌላው ትግል ደግሞ ውስጣዊ ትግል ነው የነበረው በእነዚሁ ክፍለ ዘመናት ውስጣዊ ትግል ይሄ የውስጥ ሰርሳሪ ወይም የውስጥ ቦርቧሪ የሚባለው ነው ከውስጥ ነበር ትግሉ የነበረው በዋናነት ትግሉ ሁለት አቅጣጫ ነው የነበረው ውስጣዊው ማለት ነው አንደኛ መጀመሪያዎቹ አመታት ላይ ብዙዎቹ አማኞች ከአይሁድ እምነት የመጡ ናቸው በተለይ የክርስትና ማዕከል የነበረችው እስከ 44 ዓመተ ምህረት ድረስ ኢየሩሳሌም ነበረች አለቃ የነበረችው ከክርስትና ሴንተሮች ዋናዋ ሴንተር የነበረችው ኢየሩሳሌም ነበረችና አብዛኞቹ አማኞች አይሁዳውያን ናቸው። ስለዚህ ምን የሚል ፈተና ነው ለቤተክርስቲያን ያመጡት? ለመዳን ያይሁድን እምነት ግርዘትን መቀበል ያስፈልጋል። ያለ ግርዘትና ያለ ሙሴ ህግ ድነት የለም የሚል ሙግት ነበር። ይሄ በተወሰነ መልኩ ሐዋርያት ሥራ ላይ እናነባዋለን። የመጀመሪያው ጉባኤ ቤተክርስቲያን ያለው ሐዋርያት ሥራ 15 ላይ የኢየሩሳሌም ጉባኤ ላይ ነው የተካሄደውና ቀጥሏል። ከዛም በኋላ ቀጥሏልና በጣም ከኢየሩሳሌም ቤተክርስቲያን ላይ ይሄ ትግል ይመጣ ነበር። እስከ መቼ ነው የቀጠለው? ብዙዎቻችን የምናውቀው ኢየሩሳሌም መቅደሱ የፈረሰበት 70 ዓመተ ምህረትን ነው የምናውቀው። ግን ያ የኢየሩሳሌም መደምሰስ የኢየሩሳሌም ታሪክ ማብቃት አይደለም። ከዛ በኋላም ቀጥለዋል እና ኢየሩሳሌም የተደመሰሰችው በ130ዎቹ ዓመተ ምህረት ነው። ቼክ ማድረግ ለምትፈልጉ ሰዎች የአይሁድና የሮም ጦርነት ሶስተኛው ጦርነት የሚባለው ባር ኮክባ በሚባል ሰው አመጽ ተነስቶ 130ዎቹ መጀመሪያ ላይ እልም ያለ ጦርነት ነበር። ከዛ በኋላ 135 ዓመተ ምህረት ላይ ነው ኢየሩሳሌም የተደመሰሰችው እና ኦልሞስት ጂኖሳይድ ነው የተካሄደበት የአይሁድ ህዝብ። ከዛ በኋላ ነው ይሄን ክፉ ህዝብ እናጠፋለን ብለው ሮማውያን ስሙን ሁሉ ቀይረው ፓለስታይን የሚለውን ስም የሰጡት ከ130ዎቹ በኋላ ነው። ስለዚህ እስከ 130ዎቹ ድረስ የአይሁድ እምነት በቃ ኤሌመንቶች ግርዘት፣ የሙሴ ህግ ለክርስትናው ለድነት ወሳኝ ነው የሚል ሙግት ቤተክርስቲያን ላይ ይመጣ ነበር። ይሄ ነገር የከሸፈው ለመጨረሻ ጊዜ 130ዎቹ ላይ። ሌላኛው ደግሞ ከ44 ዓመተ ምህረት በኋላ የክርስትና ማዕከል ወዴት ሺፍት እያደረገ መጣ? ወደ አንጾኪያ። አንጾኪያንም ሐዋርያት ሥራ ላይ እናገኛታለን። ክርስቲያኖች ክርስቲያን የሚል ስም የተሰጣቸው አንጾኪያ ነው አይደል? አንጾኪያ የሶሪያ ከተማ ናት። የሶሪያ ውስጥ ነው ያለችው። ማዕከሉ እሷ የሆነች መጣች። ከኢየሩሳሌም መዳከም በኋላ የክርስትና ሴንተሩ አንጾኪያ የሆነ መጣ። ያኔ ደግሞ ብዙ ግሪካውያን እየዳኑ ሲመጡ ግሪካውያኑ የራሳቸውን ፍልስፍና እያመጡ ፍልስፍናውን ክርስትና ውስጥ ለመክተት በጣም ትግል ማድረግ ጀመሩ። ክርስትና እንዲያውም አንዳንዶች በዛ ክሪቲክ ያደርጉታል። የዛን ጊዜ የነበሩ የክርስትና አባቶች የግሪክ ኤሌመንቶችን አስገብተዋል ብለው ክሪቲክ ይደረጋል እና ብዙ ትግል ነበር። ክርስትና ያንን ተቋቁሞ ባይመጣ ኖሮ ከጥንታዊ የግሪክ ፍልስፍናዎች አንዱ ነበር የሚሆነው። ግን እግዚአብሔር የላከው ስለሆነ የእግዚአብሔር እውነት ስለሆነ ያንን ሰርቫይቭ አድርጎ መጥቶ ያንን ጥንታዊ ዓለም አሸንፎ በዘመናዊ ዓለምም እየተፈተሸ አሁንም ደግሞ በድህረ ዘመናዊ ዓለም ውስጥም ስቲል ክርስትና ሰርቫይቭ አድርገዋል እና እነዚህ ሁለት ግሎች ነበሩ። ለዚህ ሪአክሽን የወሰዱ ደግሞ የቤተክርስቲያን መሪዎች አንዳንዶቹ ኦቨርዚለስ ሲሆኑ በጣም የከረረ ኢንተርፕሪቴሽን ምናምን ስለሚያመጡ እሱም እንደገና የፈጠረው ችግር አለ። ሴክቶች መፈጠር ጀምረዋል። እንደሱ እየሆነ ነው ክርስትና የሄደው። ስለዚህ ውስጣዊ ትግልም ነበረበት፣ ውጫዊ ትግልም ነበረበት። ዛሬ የምናየው ከውስጣዊ ትግሎቹ መካከል በሶስት ከፍለን የተወሰኑትን እንመለከታለን። አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ እናመሰግናለን። ሁላችንም በፊትህ አለን። እግዚአብሔር በዙፋኑ አለ። ስጋ ለባሽ ሁሉ በፊቱ ዝም ይበል እንደተባለ ዝም ብለን አንተን እንድንሰማ፣ ዝም ብለን አንተ በምድር ላይ በቤትህ መካከል የሰራኸውን ሥራ እንድንማር፣ ዝም ብለን ጌታ ሆይ ክርስትናችን ምን አይነት ዋጋ ተከፍሎበት በምን አይነት ፈተናዎች ውስጥ አልፎ እንደመጣ አሸናፊ እንደሆነ አውቀን አሁንም የማይሸነፍ ያንተ እውነት መሆኑን በመረዳት ልበ ሙሉ እንድንሆን እርዳን። ዝም ብለን ታናናሾችን እንዴት አድርገን እንደሰራህባቸው በማየት ዛሬም በእኛ ልትሰራ እንደምትችል እንድንማር እርዳን። ዝም ብለን አንተን ማድመጥ አስተምረን። ይሄ ጊዜ ያንተን ሥራ የምናደንቅበት፣ በአንተ የምንደነቅበት፣ በመደነቅ ደግሞ አምልኳችን ይበልጥ ከፍ የሚልበት እንዲሆንልን እርዳን። በኢየሱስ ክርስቶስ አሜን። እንግዲህ ክርስትና ላይ ከውስጥ የመጡትን ፈተናዎች ቤዚካሊ በሶስት አቅጣጫ ልናያቸው እንችላለን። በዘርፉ ለማየት የመጀመሪያው ቅድም እንዳልኩት ከአይሁድ የሚመጣው ነው፣ ሌጋሊስቲክ ነው። ሌጋሊስቲክ የሆኑ ሄረሲዎች ወይም ኑፋቄዎችን ነው ቤተ ክርስቲያን ከውስጥ የተቋቋመችው። ብዙ አይነት ሌጋሊስቲክ የሆኑ የሙሴ ሕግ ላይ የሚያጠነጥኑ ሌጋሊስቲክ የሆኑ ኑፋቄዎች ነበሩ። ከነዚህ መካከል አንዱን እናያለን። ለምሳሌ ነው የምናየው አንዱ እነዚህ ምን ይባላሉ? የመጀመሪያዎቹ ኤቦናይትስ ይባላሉ። ኤቦናይትስ ተብለው ወይም ኤቦናውያን በአማርኛ ተብለው ይታወቃሉ። እነዚህ ሰዎች ኢየሱስ ክርስቶስን የዮሴፍ ልጅ ነው ብለው ነው የሚናገሩት። ዮሴፍ ስጋዊ ልጅ ነው ብለው ይናገራሉ። መለኮትነትን የተቀበለው በተጠመቀ ጊዜ ነው። ልክ የውሃ ጥምቀት ሲወስድ ሰው ብቻ የነበረው የማርያምና የዮሴፍ የስጋ ልጅ የነበረው ኢየሱስ ክርስቶስ መንፈስ ቅዱስ ሲወርድበት ሰማው ዲቪኒቲን ተቀበለ ብለው ነው የሚያምኑት። እነዚህ ሰዎች ከአዲስ ኪዳን ጽሑፎች መካከል የማቴዎስ ወንጌልን በጣም ይወዳሉ። ምክንያቱም ማቴዎስ በጣም የክርስቶስን አይሁዳዊነት ለማሳየት ነው የጣረው። ታውቃላችሁ፣ ሲጀምር ራሱ የዘር ግንዱን ከማን ነው የሚጀምረው? ከአብርሃም ነው የሚጀምረው። አንድ ምልክት ይሆነናል። ቀጥሎ ማቴዎስ ነው በጣም በተደጋጋሚ መንግስተ ሰማይ የሚለው። ሌሎች ወንጌሎች ምንድን ነው የሚሉት? የእግዚአብሔር መንግስት። እግዚአብሔር የሚለውን ቃል አይሁዳውያን ስለማይጠሩ ማቴዎስ ለነሱ ሲጽፍ የሰማይ መንግስት ወይም መንግስተ ሰማይ አለ እንጂ የእግዚአብሔር መንግስት አላለም። ለምን? ለአይሁዳውያን ስለተጻፈ። እንዲህ አይነት አምስት ክፍሎች ነው ያሉት። የሙሴን አምስቱን መጻሕፍት ወስዶ ነው ያንን የጻፈው። ስለዚህ ማቴዎስ ለነሱ ስለጻፈላቸው እሱን ይቀበላሉ። በተለይ ደግሞ የሐዋርያው ጳውሎስን መልእክቶች አይቀበሉም። ለነዚህ ሰዎች ከሙሴ ህግና ከግርዘት ውጪ ድነት የለም። እና በጣም ቤተክርስቲያንን ሲያምሱ የነበሩ ናቸው ኤቦናውያን። የተወሰኑ ኤሌመንቶች በክርስትና ታሪክ ውስጥ ተርፈው የመጡ አሉ። በተለይ አዶፕሽኒስት የሚባሉት ክርስቶስ ሲወለድ ሰው ብቻ ነበር፣ በኋላ እግዚአብሔር አዶፕት አደረገውና የእግዚአብሔር ልጅ ሆነ ብለው አንዳንዶቹ በጥምቀቱ ነው የሆነው ይላሉ። በኋላ የመጡ አሁንም ኤሌመንቶቹ አሉ። አንዳንዶቹ ኑፋቂዎች የምናነሳቸው አሁንም በአንዳንድ ሰዎች ዘንድ አሉ። እነዚህ ርዝራዡ አለና የት ሰፈር እንደሆነ እንድናውቀው ያግዘናል። አንዳንዶቹ በትንሣኤው ነው መለኮትነትን የተቀበለው የሚሉም አሉ። አዶፕሽኒስት ይባላሉ። ግን እነዚህ ናቸው። ቅድም እንዳልኩት 135 ዓመተ ምሕረት አካባቢ የአይሁዳውያን አመፅ ሲጨፈለቅ ኢየሩሳሌም ለአንዴና ለመጨረሻ ጊዜ ስትደመሰስ ያን ጊዜ አከተመ ይሄ እና በቃ ጠፋ ማለት ነው። ሁለተኛው ተግዳሮት የመጣው ቅድም እንዳልኩት ከግሪካውያኑ ነው። ፊሎሶፊካል ኑፋቄ ነው የነበረው፣ ፍልስፍናዊ ኑፋቄ ነው እዚህ ውስጥ የነበረው። በተለይ ብዙ አህዛብ እየዳኑ ሲመጡ የነበራቸውን የግሪክ አስተሳሰብ ይዘው ነው የመጡት። የመጀመሪያው በጣም ለቤተ ክርስቲያን ፈተና የነበረው ኖስቲሲዝም ወይም ጂ ከፊት ስላለው ግኖስቲዝም የሚሉም አንዳንድ ሰዎች አሉና ኖስቲሲዝም በጣም ለቤተ ክርስቲያን ፈተና ነው። ሐዋርያው ጳውሎስ እነሱን ተቃውሞ የሆኑ ነገሮችን እንደጻፈ ይነገራል። በተለይ ቆሎሳይስ መልእክት ላይ የመለኮት ሙላት በእርሱ በሰውነት ተገልጦ ይኖራል የሚለው ምዕራፍ 2 ቁጥር 9 ላይ ያለው፣ ምዕራፍ 1 ቁጥር 19ም ላይ ያለው ለነሱ ነው የጻፈው። ኤሌመንቶቹ እነሱ ናቸው። በእርግጥ ፒኩ ላይ የሚደርሰው ግኖስቲሲዝም በ150 ዓመተ ምህረት ነው። ዮሐንስ በተለይ ያው ከሐዋርያቱ ሌት ሆኖ ስለሞተ ዮሐንስ እነሱን ነው የተጋፈጠው። ምን የሚለው በተለይ ክርስቶስ ኢየሱስ በስጋ እንደመጣ የማያምን እያለ እኩይ እንደሆነ እሱ ከክፉ እንደሆነ እንዲህ አይነት አስተምሮ ይናገራል። ምንድነው ኖስቲሲዝም ዋናው ነገር? እኩይ ወይም ኢቭን ወደ ዓለም እንዴት ገባ የሚለውን ለመመለስ የሚደረግ ሰዋዊ ጥረት ነው። ልክ ሐዋርያው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 1 እና ምዕራፍ 2 ላይ ወንጌል በሰዋዊ ጥበብ እንዳልመጣ ይናገራል አይደል? ሰዋዊ ጥበብ ነው። ስለዚህ ምን በዋናነት ኖስቲሲዝም ምን ያወራል? መንታዊነት ያወራል። መንታዊ ማለት ዱዋሊስት ማለት ነው፣ ወይም ዱዋሊዝም ማለት መንታ ከሚለው ነው። መንታዊነት ዱዋሊዝም። ዱዋሊዝም ምንድነው? ዓለምን ለሁለት ይከፍላል። አንዱ ማቴሪያል ወይም ቁስ ነው። ይሄ ምንድን ነው? ኢቭል ነው፣ እኩይ ነው። ቁስ የሆነ ነገር በሙሉ ኢቭል ነው ብሎ ያምናል። ሌላኛው ደግሞ ቁሳዊ ያልሆነ ኢማቴሪያል የሆነ ደግሞ ይሄ ቅዱስ ነው ብሎ ያምንና ከየት መጡ ሲባል ፈጣሪም ሁለት ይሆናል። ዱዋሊስት። የመጀመሪያው ማቴሪያሉን የፈጠረው ክፉ አምላክ አለ፣ ስሙ ያህዌ ይባላል። ክፉን የፈጠረው ማቴሪያሉን የፈጠረው ማለት ነው። ኢማቴሪያሉን የፈጠረው ደግሞ ደግ አምላክ፣ እሱ ደግሞ ኢየሱስ ነው ይላሉ ብዙ ጊዜ። ስለዚህ ለመዳን ምን ያስፈልጋል? ሰው እውቀት ያስፈልገዋል። ያቺ ድብቅ እውቀት አለ። ኖሲስ ማለት እውቀት ማለት ነው። ኖስቲሲዝም ማለት እውቀት ማለት ነው። እና የተደበቀ እውቀት አለ። ሰው የሚድነው በማመን ሳይሆን ያንን ጌታችን ኢየሱስ ክርስቶስ ለተመረጡ ለጥቂት ሰዎች ብቻ የሰጠውን ምስጢራዊ ዕውቀት የተቀበሉ ብቻ ናቸው የሚድኑት። ማሱ አይደለም የሚድነው። ያመነ ሁሉ ሳይሆን ካመኑት መካከል የበቁ የተወሰነ ምስጢር የሚገለጥላቸው ናቸው። ጳውሎስ በመልእክቶቹ ሁሉ የሆነ ምስጢር ነበር ይልና ግን ምን ሆነዋል ነው የሚለው? ተገልጧል ነው። ሁሉ ቦታ ጳውሎስ ምስጢር ካነሳ ተገልጧል ነው በክርስቶስ የሚለው። እነሱ ግን ለተወሰኑ ብቻ የሚነገር ድብቅ ዕውቀት አላቸውና እሱ ነው ኖስቲሲዝም የሚባለው። የግሪክ ኤሌመንት ነው ይሄ የመጣውና ዱዋሊዝም ነው አለ የለም ይሄ አሁን ማቀው ያህል በተለይ የኢትዮጵያ ክርስትና ምንታዊነት ተጠናውቶ ነገሮች ሁሉ ለሁለት ይከፈላል አይደለም። ብዙ ከሄድኩ ስተት ትምርት እንዳይሆንባችሁ ራሳችሁ ገምቱ እንጂ ማቴሪያሉንም ዓለም እኛ እንደው ሴኩላር የሚለውን ምንፈታበት ቃል የለም አለ እንዴ? ምንድነው ሴኩላር? ዓለማዊ። ዓለማዊ ማለት ወርልድሊ የዚህ ዓለም የሆነ this worldly ማለት ነው evil ነው። ስለዚህ ለኛ ለኢትዮጵያ ክርስትና ሴኩላር ራሱ ምንድነው? evil ነው። ለዚህ ነው እኮ ሰው ልቦለድ ሲያነብ እንግዲህ ነው በደረስኩበት ጊዜ ወይ መንፈሳዊ ያለው ነው መጽሐፍ ሲያነብ ክርስቲያን ሆነ እንዴት ዓለማዊ መጽሐፍ ታነባለ ነው የሚባለው አይደል? ክርስቲያን ሆነ እንዴት ዜና ተሰማለ? ክርስቲያን ሆነ እንዴት ፖለቲካ ውስጥ ገባለ አይደል? ክርስቲያን ሆነ እንዴት እግር ኳስ ተጫዋች ትሆናለህ? ክርስቲያን ሆነ እንዴት ነጋዴ ትሆናለህ ሲባል ደርሼበታለሁ። እንግዲህ ሌሎቻችሁ የበለጠ ታውቃላችሁና ይሄ አስተሳሰብ ዱዋሊዝም የመጣው ከኖስቲሲዝም ነው እና ዱዋሊዝም አለበት። አንዱ የክርስትናን በጣም የተገዳደረው ኖስቲሲዝም ነው። ጳውሎስ የተወሰነ ነገር ብሏል። ዮሐንስ በዋናነት በተለይ ዮሐንስ ወንጌል ምዕራፍ 1 ላይ ቃል ሥጋ ሆነ እኮ የሚለው የመጨረሻ ቦምብ ነው። ዓለማት ሁሉ የፈጠረው ያ ቃል ሰው ሆነ ማለት እኮ ይችላል ዮሐንስ። ይለይላችሁ ብሎ ሥጋ ሆነ ነው። ሥጋ ኢቭል እኮ ነው። ኢቭል ነው ሥጋ ለነሱ ማለት ነው። ለግሪኩ ፍልስፍና ሥጋ ኢቭል ነው፣ ማቴሪያል ነው። ዮሐንስ ቃል ሰው ሆነ ማለት ሲችል ቃል ምን ሆነ? ይለይላችሁ አይነት ነው የጻፈው። ከዚህ ጋር ደግሞ ተያይዞ የሚመጣ ሌላ ኑፋቄ ዶሴቲዝም የሚባል አለ። ዶኪዮ ማለት በግሪክ መምሰል ማለት ነው። ስለዚህ ዶሴቲዝም ከዚህ ጋር የተገናኘ ነው። ምን ማለት ነው? ክርስቶስ ሰው መሳይ ነው እንጂ ሰው አይደለም፣ ሰው ይመስላል። ምክንያቱም ማቴሪያል ርኩስ ስለሆነ ሰው ነው ማለት ርኩስ ስለሚያረግባቸው ሰው መሳይ ነው፣ ፋንተም ነገር ነው እንጂ ሰው አይደለም። ሂ ሲምስ ሂዩማን። ዶኪዮ ማለት መምሰል ማለት ነውና ስለዚህ ክርስቶስ በጥምቀቱና መከራ ሲደርስ አካባቢ ሰው መሰለ፣ ከዛ በኋላ ግን ሰው አይደለም ይላልና ይሄስ ኤሌመንታውን የለም። ክርስቶስን ልክ እንደኛ ሰው፣ እንደኛ ሥጋ፣ እንደኛ ደም፣ እንደኛ አጥንት፣ እንደኛ ጅማት ያለው፣ እንደኛ ነፍስ መንፈስ ያለው መሆኑን ለመቀበል አንዳንድ ወገኖቻችን አይቸገሩም? መንፈስ ለማድረግ የሆነ ከሰማይ የመጣ ሥጋ ከሰማይ የመጣ የሆነ ነገር ለማድረግ ኤሌመንቶች አሉ መካከላችን እና በተለይ ብዙ ኢቫንጀሊካልስ በዚህ ይቸገራሉ እና እችም የመጣችው የዛር ዝራዥ ናት እወቋት ለማለት ነው። እነዚህ ሰዎች ሥጋ ወደሙን ይንቃሉ። ለምን? ማቴሪያል ነው። ማቴሪያል ነው። ማቴሪያል የሆነ ነገር ሁሉ አይጥማቸውም። እና ከነዚሁ ጋር ተያይዞ ብዙ ቅርንጫፎች አሏቸው። አንድ መርቂያን የሚባል ሰው ነበረ ታውቃላችሁ፣ በፈረንጅኛው ማርሲዮን ነው የሚባለው። ብዙ ይነሳል። ለምንድን ነው የሚነሳው? ቤተክርስቲያን መጽሐፏን ለይታ እንድታቅ የረዳት ሰው ነው። ለማጥፋት መጥቶ ግን በኋላ ስለ ካኖናይዜሽን በመናይበት ጊዜ እናየዋለን። መርቂያን ምንድን ነው ያደረገው ወይም ማርሲዮን እንደዚህ አይነት ነበርና የብሉይ ኪዳኑን መጽሐፍ ቅዱስ ወይም የብሉይ ኪዳኑን መጽሐፍ አይቀበልም። ለምን? ያይሁዳውያን ነው። ክፉ አምላክ ነው እሱ። አሪፉ አምላክ የአዲስ ኪዳኑ አምላክ ነው እና ኢየሱስ ነው እሱ። ስለዚህ ያይሁዳውያን ክፉ አምላክ፣ የሙሴ አምላክ ክፉ ነው። እንትና ሰባት ገብረ እግዚአብሔርን ጋሽ ሰባትን ታውቃለሽ ፈረን የሙሴን እግዚአብሔር መንገድ ላይ ባዩ ተደብቀ ነው ማልፈው ብሏልና እሱ የሚወደው የኢየሱስን ነው ምክንያቱም በቃ እንደ ሙሴ ምናምን አይደለም በቃ ኢየሱስ መጥቶ ሞተላቸው አይደል ያለው ቼ ጉቬራ ገደለላቸው ታስተውስታቸው የነግግሩ እሺ እስተት እንትን ነው የሙሴ አምላክ እንደሱ ነው ለመርቂያን እና አዲስ ኪዳንንም ሲያየው ጳውሎስን ይወዳል እና የሚቀበለው የሉቃስን ወንጌል ነው አይደል ከሉቃስ ወንጌል ላይ አይሁዳዊ ነገሩን ቆርጦ ሌላውን አይሁዳዊ ያለው ነው ምክንያቱም የክፉ አምላክ ርዝራሽ ስላለበት ከጳውሎስ መልእክቶች መካከል መጋባያው ደብዳቤዎችን ፓስተራል ሌተርስን እና ጢሞቴዎስን ቲቶን ፊልሞናን አይቀበልም አስሩን ብቻ ነበር የሚቀበለው እና በዚህ ምክንያት ያው ለቤተክርስቲያን ተቀመጣል ይሄ ውዝግብ ሲነሳ ቤተክርስቲያን የትኞቹ ናቸው መጻፎቻችን ብለው ወደ መምረጥና ወደ መወሰን የገቡት እሱን ለመከላከልም ጭምር ነው ሰውየው ሀብታም ነበር ስለዚህ ለቤተክርስቲያን ወፍራም ብር ነው ለሮማ ቤተክርስቲያን መጅረጥ አድርጎ የሰጠው ከዛ በኋላ ይሄንን ሲያስፋፋ ግን ያን ጊዜ የሮም ቤተክርስቲያን ገንዘብህን ያውል ብላ አውግዛ አባረረችውና ያኔ ሲያውግሱ ገንዘብ ይመልሱ ነበርና አሁን እንዴት እንደሆነን በዛው ማየቱ ጥሩ ነው ማለት ነው ዋናው ገንዘቡ ነው ሌላው በፍልስፍናው ዘርፍ ሁለተኛው ተግዳሮት የነበረው ማኒኬይዝም የሚባል ነው በተለይ ከ216 እስከ 77 ዓመተ ምህረት የነበረ ነው ማኒኬይዝም ምንድነው ያደረገው ክርስትናን ዞሮአስተራዊዝም ታቃላችሁ ኢራን አካባቢ የነበረ የዞሮአስተርነትንና ሌሎች የሩቅ ምስራቅን ሃይማኖቶች እነሱን ጥንታዊ ሃይማኖቶች አንድ ላይ ቀይጦ ለማቅረብ ነው ሲሞክር የነበረው የነዚህም ያው አብዛኞቹ ግሪክ ስለሆኑ ዱዋሊዝም አለባቸው ብርሃን ንጉስ አለ የጨለማ ንጉስ አለ ያው የብርሃን ንጉስ ኢየሱስ ክርስቶስ ነው የጨለማው እንግዲህ ክፉ ነገሮችን የፈጠረው ነው እነዚህ ሰዎች በጣም አስቴቲክ ላይፍን ይመራሉ አስቴቲክ ማለት ምናኔን ይደግፋሉ እና ለክርስትና የምናኔን ነገር ያቀበሉ አይነት ናቸው እነዚህ ሰዎች ድንግልናን በጣም አፕሪሼት ያረጉና ያላገቡቱ በቅድስና ደረጃ ካገቡቱ የበለጡ እንደሆኑ እና በክርስትና ውስጥ ሁለት ደረጃ አለ ማለት ነው ደናግላኑ ወይም መናንያኑ ምኖች ናቸው በመንፈሳዊ ደረጃ ከፍ ያሉ ናቸው እኛ ያገባ ነው ደግሞ በክርስትና ደረጃ ያነስነን ይሄ እንግዲህ ወደ ካቶሊካውያኑ ወደ ኦርቶዶክሳውያኑ የገባው ነገር ከዛ የመጣ ነው ለጉርቲንግ ኢቫንጀሊካልስ በዚህ አንታማም ያውነ ሉተር ሱም ከገዳም ወጥቶ ከገዳም ይወጣቻውንም ያገባው ታቃላችሁ አይደል ያው መነኩሲቷን ነው ደናግሏን ድንግሏን ነው ያገባው የመነኮሰችውን እንደሱ አይነት ነበርና ከዛ ነገር ተላቀናል ግን ይሄ ኤሌመንት የመጣው ከማኒኬኒዝም ነው አብሮ የመጣው ወሲብ እኩይ ነው ለነዚህ ሰዎች እኩይ ነው የሚፈቀድ አይደለም በጣም ተጽኖ ከመምጣቱ የተነሳ አውግስቲኖስ ሴንት ኦግስቲን ትልቁ አውግስቲኖስ በጣም እውነት ፈላጊ ስለነበረ ለ12 ዓመታት እዚህ ውስጥ ነው እና ከ12 ዓመት በኋላ ነው ወንጌሉ ሲበራለት ከዛ መካከል የሚወጣውና እነሱን በመቃወም ብዙ የጻፈው ኦግስቲን ነው የነበረበትና ለነሱ መጋለጥ ለነሱ መጥፋት ብዙ ሊትሬቸር የጻፈው ብዙ ፋይት ያደረገው አውግስቲኖስ ነው ለምን he was part of them ለ12 ዓመት ማለት ነው በነገራችን ላይ እነዚህ ሙፋቂዎች የራሳቸው ሰነዶች አሁን አይገኙም ለምን ክርስትና ያኔ ምን ነበር የሚያረጋው ሲያወግዝ የተወገዘውን ሰው ሰነዶች መጻፎች ጽሑፎች በሙሉ ሰብስቦ ያቀጠው ነበር እና አንዳንዴ በታሪክ ጻፊዎች ይወቀሳሉ ቤተክርስቲያን አባቶች ምክንያቱም ስለተወገዙቱ ምናቀው ካውጋጆቹ ጽሑፍ ነው ለምሳሌ አሁን አሪዮስ የጻፈውን ጽሑፍ አሪዮስ ምን ይል እንደነበር የምናቀው ካትናቴዎስ ጽሑፍ ነው እንጂ ያሪዮስን ጽሑፎች በሙሉ ማገዶ ነው ያረጋቸው ሲወገዝ ይቃጠላልና ለታሪክ ጻፊዎች ትልቅ በደል ነው ለነሱ ክርስትናን ጠቅሟል ወይስ አልጠቀምም የሚለው እንግዲህ እሱን እይታችን የተለያየ ሊሆን ይችላል ያጠፉ ነበርና ስለ ማኒኬይዝም ብዙ የታወቀው ከአውግስቲኖስ ነው አውግስቲኖስ ትልቁ የቤተክርስቲያን በተለይ ለምዕራቡ ዓለም ጃይንቱ እሱ ነው ሶስተኛ ያልኩት የመጀመሪያው ሌጋሊስቲክ ሄረሲ ነው ሁለተኛው ፊሎሶፊካል ሄረሲ ወይም ፍልስፍናዊ ኑፋቄ ነው። ሶስተኛው ደግሞ ቲዮሎጂካል ሄረሲ ወይም ነገረ መለኮታዊ ኑፋቄ ነው። አሁን እስካሁን ያነሳነው ወደ መጽሐፍ ቅዱሱ አልመጣንም። ነገረ መለኮታዊ ስንል ምን ማለት ነው? አንዳንድ ክፍሎችን በተሳሳተ በመተርጎም አንዳንድ ክፍሎች ላይ በጣም የተለጠጠ ትኩረት በማድረግ የስተ ትምህርት የሚመጣው አንዱ በዚህ ነው። ታቃላችሁ የተሳሳተ አተረጓጎም ብቻ ሳይሆን አንዳንድ ሰዎች የተለጠጠ ትኩረት ለአንዱ ብቻ ይሰጡና ሌላውን ትኩረት አያረጉበትም። ሰው ኑፋቄ ውስጥ ይገባል። ለምሳሌ ሁሉ ጊዜ ስለ ገንዘብ የምትሰብክ ቤተክርስቲያን አስቡ። ሁሉም ገንዘብ ነው ስጡ ነው ትባረካላችሁ ነው። እውነት ናቸው እነዚህ ነገሮች። መስጠት ጥሩ ነው። በመስጠት ሰው ይባረካል። እውነት ነው። ግን ሁሌ ካመት እስካመት በቃ ኢንፋሲስ የሚሰጠው እዚህ ላይ ቢሆን፣ አጽንኦት የሚሰጠው እዚህ ላይ ቢሆን ሰዎች ምን ይሆናሉ? ይስታሉ። ምክንያቱም ወንጌሉ ይሄ ብቻ አይደለም። ሁሌ ስለ መከራ ብቻ የምትናገር ቤተክርስቲያንም በተመሳሳይ ሁኔታ ችግር ውስጥ ነው የምትገባው። መንፈሳዊነት ሚዛናዊነትን ይጠይቃል። ምክንያቱም the whole counsel of God ነው መጽሐፍ ቅዱስ ላይ ያለው እና ስህተቱ የሚመጣው አንዳንዴ አንዳንድ ክፍሎች ላይ ትኩረት አድርጎ አንዳንድ ክፍሎችን በመተውም ጭምር ነው የመጣው። በመለጠጥ ይለጠጣል። እና አሁን የምናወራቸው ቴዎሎጂካል ሄረሲዎች ቤተክርስቲያን ውስጥ የመጡት ከዚህ የተነሳ ነው። የመጀመሪያው ሞንታኒዝም ይባላል። በ155 ዓመተ ምህረት ገደማ ነው የነበረው። ሞንታኒዝም ነው የሚባለው። ሞንታነስ ከሚባል ሰው ነው የመጣው። ስሞቻቸው ብዙ ጊዜ የኑፋቄው ስም ከመስራቾቹ ስም ነው። ይሄ ሰው በቀና ልብ ነው የተነሳው። ቤተክርስቲያንን ሲያያት ፎርማሊዝም በዛት፣ ሂዩማን ኦርጋናይዜሽን በዛ እና ሳይው መንፈሳዊ ኤሌመንት እየጠፋ መጣ። በጣም ኦርጋናይዝድ የሆነች ይሄ መሪዎቹ ምናልባት እናየዋለን፣ ቢሾፖቹ ራሱ እንደ ነገስታት አይነት የሆነ መዋቅር ምናምን ሲበዛ መንፈሳዊ ኤሌመንት ምናምን የጎደለ ስለመሰለው በጣም ምን ላይ ትኩረት አደረገ? ያንን በመንቀፍ ሚዛናዊ ከመሆን ይልቅ ያንን ገፍቶ የመንፈስ ቅዱስ ነገር ላይ በጣም ትኩረት በማድረግ ስለ መንፈስ ቅዱስና ስለ ዳግም ምጽአት ስለ ሰከንድ አድቨንት በጣም መናገር ጀመረ። እና ትኩረቱ በሙሉ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የሚልና በቃ ጌታ ዳግመኛ መምጣቱ ላይ ብቻ ሆነ። ከዛ ወዴት ሺፍት እያደረገ መጣ? እሱ ራሱ ፓራክሌት ወይም ጳራክሊጦስ እንደሆነ መናገር ጀመረ። ልክ ቤተክርስቲያንን እግዚአብሔር በሐዋርያው ጳውሎስ በኩል እንደተናገረ አሁን በዛን ዘመን ደግሞ ቤተክርስቲያንን የሚናገረው በሱ እንደሆነ ኢኩቫለንት በሆነ ቦታ ማለት ነው መናገር ጀመረ። እና ከዚህ የተነሳ ያለባት ከተማ እሱ ቢሾፕ የሆነባት ከተማ ደግሞ ዳግም ምጽአቱ አዲስቱ ኢየሩሳሌም እሷ እንደሆነች እሱ ያለባት ከተማ መናገር ጀመረና በዚህ ምክንያት ወደ መሳት ውስጥ ገባ ማለት ነው። ስተቱ ምንድነው? እዚህ ጋር ቤተክርስቲያን ላይ ድክመት አየና ሚዛናዊ ከማረግ ይልቅ በሌላኛው ጽንፍ ደግሞ እሱ ጫፍ ድረስ ሄደና እዛ ላይ በጣም የተለጠጠ ትኩረት ማድረጉ ሚዛኑን እንዲስት አደረገው። እና በ381 ዓመተ ምህረት ላይ ተወገዘ ማለት ነው። 381 የቁስጥንጥንያ ጉባኤ ላይ ተወገዘ ይሄ ሰው። አንፎርቹኔትሊ ተርቱሊያንን ታቆታላችሁ አይደል? ስላሴ የሚለውን ቃል ኮይን ያደረገው የዌስቱ የላቲኑ የመጀመሪያው አባት ነው። ሂ ኢንድ አፕ ኢን ዲስ ግሩፕ ማለት ነው። እና አጨራረሱ እዚህ ግሩፕ ውስጥ ነው የሆነው። ምክንያቱም እሱም ያየው ነገር ስለነበረ ፎርማሊዝም ቤተክርስቲያን ውስጥ በስቶ ስለነበረ። ከዚህ ቤተክርስቲያን መውሰድ ያለባት ሌሰን ቤተክርስቲያን ድካም ሊኖርባት ይችላል። መፍትሄው ግን ሌላኛው ጫፍ ላይ መለጠጥ ሳይሆን ቤተክርስቲያን ተቋማዊነትንና መንፈሳዊ እንቅስቃሴዎችን ባላንስ ማድረግ አለባት። ተቋማዊነትን ትታ ዝም ብሎ መንፈስ ቅዱስ በሚለጥጣ ከሄደች በመንፈስ መመራት በመንፈስ መነዳት ብቻ የሆነ ከሄደ ፌለር መከሰቱ አይቀርም። ተቋማዊነት ብቻም ከገፋ ደግሞ እንደ አንዳንድ ኦርቶዶክሳውያን እንደ አንዳንድ ካቶሊካውያን ስትራክቸራቸው በጣም ደስ ይለናል አይደል? የኛ መበታተን የኛ አንድነት ማጣት ሴንትራላይዝድ አለመሆን ምናምን እናዝንና ምን አለ እንደ ካቶሊኮች ወይም ደግሞ እንደ ኦርቶዶክሳውያን በሆንን የሚል አንዳንድ ነገር ሰምታችሁ አታውቁም? በጣም ኦርጋናይዜሽኑ አለ። ስም ዝም ብሎ አንዱ ቢሾፕ አንዱ ምን የሚሆንበት ሳይሆን ተርሞቹ ታይትሎቹ ሁሉ በደንብ በጥንቃቄ ሌቭል ኖሮት ነው። ግን ብዙ ቦታ ምን ጉድለት እናገኛለን? ይሄ የመንፈስ ቅዱስ እንቅስቃሴ ጉድለት እናገኛለን። በመንፈስ መመራት የሚባለው መንፈሳዊነት እናጣለን እዛ መካከል። ግን ተቋማዊነቱ ስትሮንግሊ አለ። ስለዚህ ምንድነው የሚያስፈልጋት ቤተክርስቲያን ሁሉ ጊዜ ሚዛኗን መጠበቅ አለባት። ሌላኛው ደግሞ ሞናኪያኒዝም ተቀድሞ ማኒኬኒዝም ጋር ይለያያል። ሞናኪያኒዝም ነው የሚባለው ሶስተኛው መቶ ክፍለ ዘመን መጨረሻ አካባቢ የተነሳ ነው። የጀመረው ሰው ፖል ኦፍ ሳሞሳታ ይባላል። ጳውሎስን የሚያህል ስም ይዞ እንዲመሆኑ በእውነት በጣም ያሳፍራል። የአንጾኪያ ቤተክርስቲያን ቢሾፕ ነበረ። ይሄ ቢሾፕ ደግሞ የፖለቲካ ስልጣንም ነበረው እንደገና የቤተክርስቲያንም ቢሾፕ ነበረ። አሰባበኩ በጣም ቫዮለንት የሆነ መወራጨት የነበረው ነው። እንዲህ አይነት ነገር ያመጣው እሱ ነው። ጉባኤ መካከል እየሰበከ ሰዎች እንዲያጨበጭቡና ማሐረብ እንዲያወዛውዙ ያደርግ ነበረ። ሰፈሩን እየለየን ነው አይደል የመጣበትን። አንዳንድ ጊዜ ሴት መዘምራን ቆመው ስለሱ እንዲዘምሩ ያደርግ ነበረ። ይሄም ሰው ጌታችን ኢየሱስ ክርስቶስ አምላክ እንደነበረ ሳይሆን ጥምቀቱ ላይ ሎጎስ በዲቫይን ሎጎስ መጥቶ እንደተገናኘውና አምላክ እንደሆነ ይናገር ነበረ። ይሄም ሰው ችግሩ ቴዎሎጂካል ነው እና ከሱ መካከል ጎልቶ የሚታወቀው ከዚህ እምነት ተከታዮች መካከል ሲባሊዮስ የሚባል ሰው ነው የመጣው። ሲባሊዮስ ማለት ኦንሊ ጂሰስ የሚለው ከሱ ነው የመጣው። ሲባሊዮስ ማለት ሞዳሊስት ነው። አምላክ አንድ ነው። በብሉይ ኪዳን አብ ሆኖ የተገለጠው እሱ ነው። ከዛ ደግሞ በአዲስ ኪዳን ላይ ያው አብ ማን ሆኖ መጣ? ወልድ ሆኖ መጣ። ያው አብ ነው ወልድ የሆነው። ከዛ ደግሞ ከማረጉ በኋላ በቤተ ክርስቲያን ዘመን ያው አምላክ ምን ሆኖ መጣ? መንፈስ ቅዱስ። አንዱ ፐርሰን በሶስት ሞዶች ተገለጠ እንጂ ሶስት ፐርሰኖች አይደለም ብሎ ነው ያለው። እና ይሄ ሰውዬ የሞናኬኒዝም ተከታይ የነበረ ነው። እና እሱም ተወገዘ። ግን በኋላ ደግሞ የሱን የጣለውን አንስተው የመጡቱ አሁን ኦንሊ ጂሰስ ወይም ደግሞ ኢየሱስ ብቻ ወይም ራሳቸውን እንደሚጠሩት የሐዋርያት ቤተክርስቲያን ብለው የሚጠሩቱ የመጡት ከዚህ ግሩፕ ውስጥ ነው። ይሄም የተነሳው መጽሐፍ ቅዱስን በቅጡ ካለመተርጎም ነው። በተለይ እኔና አብ አንድ ነን የሚለውን ይወስዳል። እኔና አብ አንድ ነን ያለው አንድ እንደሆነ ራሱ አብ እንደሆነ አድርገው ነው የሚተረጉሙት እነዚህ ሰዎች እንጂ በሁለት ፐርሰንስ መካከል ያለ አንድነትን ሳይሆን ያው ፐርሰን እንደሆነ ነው የሚወስዱት። ከዛ በኋላ በስጋው ወራት ብሎ ዕብራውያንን የሚያወራው ከሞት ሊያድነው ወደሚችል በብዙ ምናምን የሚለውን በስጋው ወራት ያኛው the same person በስጋው ወራት ነው እንጂ ሌላ አይደለም ብለው ነው የሚያስተምሩት። እና የተሳሳቱ አተረጓጎሞችን ከመጽሐፍ ቅዱስ ይጠቀማሉ። ስለዚህ ቤተክርስቲያን በዋናነት እንግዲህ ውስጣዊ ትግሎቿ ውጫዊው ያው ስደቱ ነው። ውስጣዊ ትግሎቿ በሶስት ዘርፍ ካሉ መናፍቃን ነበረ ማለት ነው። ሌጋሊስቲክ የሆኑ የሙሴን ነገር ይዘው የመጡ የብሉይ ኪዳንን አይሁዳውያን፣ ቀጥሎ የግሪካውያኑን ይዘው የመጡ ፍልስፍናዊ የሆኑ ኑፋቄዎችን፣ ሶስተኛ ደግሞ መጽሐፍ ቅዱስን ሚዛኑን ባልጠበቀና በተሳሳተ አተረጓጎም ይዘው የመጡ ነገረ መለኮታዊ ኑፋቄዎችን ነው ስትመክት የነበረው። ከውስጥ እነዚህን እየመከተች ገና በለጋነት እድሜዋ፣ ከውጪ ደግሞ ብዙ ትመክት የነበረው ስደትን ነበር ማለት ነው። እና እንዴት ነው ሰርቫይቭ ያደረገችው ይህንን ሁሉ የተቋቋመችው ብለን ስናስብ አባቶች የሚገርሙ ጸሐፊዎች ነበሩ። እና ሰርቫይቭ ያደረጉ በጣም ብዙ ጽሑፎች አሏቸው። የቤተክርስቲያን አባቶች ዝም ብለን በተለምዶ አባቶች እንላለን፣ ግን ስያሜ ያላቸው በቲዮሎጂው ዓለም ከሐዋርያት በኋላ የነበሩት አፖስቶሊክ ፋዘርስ ነው የሚባሉት። ሐዋርያዊ አባቶች ይባላሉ። ከ95 ዓመተ ምህረት እስከ 150 ዓመተ ምህረት የነበሩት ፋዘርስ ምን ተብሎ ይታወቃሉ? አፖስቶሊክ ፋዘርስ፣ ሐዋርያዊ አባቶች። ምን ማለት ነው? ከሐዋርያት በኋላ የነበሩ አንዳንዶቹ የሐዋርያቱ ደቀ መዝሙርም ናቸው። የዮሐንስ ደቀ መዝሙሮች ራሱ ፐርሰናል ዮሐንስ ደቀ መዝሙር ያደረገው አባት አለ። እንደሱ አይነት አፖስቶሊክ ፋዘርስ ይባላሉ። ከነዚህ መካከል ለምሳሌ ክሌመንት ኦፍ ሮም፣ ክሌመንት ማለት ክሌመንቶስ የሚባል ነው። ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ላይ ስሙን የጠቀሰው ነው ተብሎ ነው በቤተክርስቲያን ታሪክ የሚታወቀው። ስሙን ጠቅሶታል። በኋላ ግን የሮም ቤተክርስቲያን አባት ነው የሆነው ክሌመንት ኦፍ ሮም የተባለው። ሌላ ሞክሼ ደግሞ አለው አሌክሳንድሪያ አሌክሳንድሪያ ነው ኢየሩሳሌም ነው ክሌመንት ኦፍ ሮም ክሌመንት ኦፍ አሌክሳንድሪያ ሌላ ስላለው ክሌመንት ኦፍ ሮም ወይም ክሌመንቶስ ተብሎ ይታወቃል። በ95 ዓመተ ምህረት የጻፈው ደብዳቤ አለ። ጉግል አርጋችሁ ልታገኙት ትችላላችሁ። የጻፈው ለቆሮንቶስ ቤተክርስቲያን ደብዳቤ ጽፏል። ሐዋርያው ጳውሎስ ከጻፈ በኋላ ከ40 ዓመት በኋላ የጻፈው ደብዳቤ ነው። 90ዎቹ ላይ 95 ላይ ይገመታል። ደብዳቤው ሰርቫይቭ አርጓል። በቆሮንቶስ ቤተክርስቲያን መካከል ውስጣዊ መከፋፈል በመሪዎች መካከል የተፈጠረውን ነገር ለማስወገድ ለመሪነትን እንዴት መውሰድ እንዳለባቸው ለህዝቡ የሚመክርና የሚገስጽ ደብዳቤ ጽፏልና ከቤተክርስቲያን ጠቃሚ ዶክመንቶች ወይም ሰነዶች መካከል አንዱ ክሌመንት ኦፍ ሮም የጻፈው ደብዳቤ አለ። ለቆሮንቶስ ቤተክርስቲያን የጻፈው አለ። ኢግናቲየስ የጻፈው ፖሊካርፕን ታቆታላችሁ አይደል? ሰማዕት የሆነ ነው። ካድ ተብሎ ሲጠየቅ ለ80 ዓመት ያገለገልኩት የተሸከመኝ ነው መሰለኝ የሚለው ጌታ እንዴት አድርጌ ከዳለው ብሎ የሚገርም ንግግር የተናገረ ሰው አለ። ፓፒያስ የሚባል ሰው አለ። ሚጽፉ ናቸው እነዚህ በሙሉ። ዲዳኬ የሚባል አንድ ጽሑፍ አለ 100 ዓመተ ምህረት አካባቢ የነበረ እና እንዴት መኖር እንዳለባቸው ስለ ጥምቀት፣ ስለ ጾም፣ ስለ ምናምን የመጀመሪያይቱ ቤተክርስቲያን ልማድ ምን እንደሆነ የሚናገር ሰነድ ነው። ማክሰኞና ሐሙስ አይ ቲንክ መሰለኝ የሚጾሙትን ያወግዛል። ምክንያቱም ያይሁዳውያን ስለሆነ መጾም ያለበት አርብና ሮብ እንደሆነ ይጠቁማል ማለት ነው። እና እቺም ኬት እንደመጣች በክፉ ጎኑ አይደለም ፖዚቲቭ በሆነ ነገር ነው ያ የሚናገረው። ምን አይነት ጾም ደግሞ እንደሆነ አንዳንድ እንትን የምንላቸውን እኛ የነዛ የምናረጋቸውን ታገኙታላችሁ። እና ለማንበብ የምትደፋፈሩ ሰዎች ጉግል ብታደርጉ ታገኙታል። ዲዳኬ ተብሎ ይታወቃል። እና ጥሩ ጻፊዎች ነበሩ በዛን ዘመን። ከአፖስቶሊክ ፋዘርስ በኋላ ደግሞ አፖሎጂስትስ ተብለው የሚታወቁ ከ120 ዓመተ ምህረት እስከ 220 የነበሩ አባቶች አሉ። ከ120 እስከ 220 ናቸው እነዚህ። ያው ልክ አንዱ ዘመን ሲያልቅ አይደለም አንዱ የሚመጣው ኦቨርላፕ የሚያደርጉበት ዘመን አለ። አፖሎጂስቶች ያው ስማቸው እንደሚናገረው እቅበተ እምነትን ነው የሚሰሩት። በዋናነት የነሱ ተከላካዮችም ናቸው አጥቂዎችም ናቸው። ለምንድነው ክርስትና በጣም ይነቀፍ ነበር? በምን ነበር የሚነቀፈው? ባለፈው ሳምንት 3 ነገሮችን አንስተናል። አራተኛውን እየጠቀስኩ አይመስለኝም። ምንድን ያነሳ ነው? አንደኛ አምላክ የለሾች ወይም ኤቲስቶች ናቸው ይባላል። ምክንያቱም እነዛን አማልክት ስለማያመልኩ። ሁለተኛ ካኒባሊዝም ወይም የሰውን ስጋ ይበላሉ። ምክንያቱም ስጋ ወደሙ የሚለውን የጌታን ስጋዬን ያልበላችሁ ደሜን ያልጠጣችሁ የሚለው ሳምንት አውርተናል። ሶስተኛ ደግሞ በወንድምና እህት መካከል ጋብቻ አለ። ምክንያቱም ወንድም እህት ሲባባሉ ቆይተው ይጋባሉ እና እሱ። አራተኛ ደግሞ አንቲ ሶሻል ቢሄቪየር ይታይባቸዋል ተብለው ይነቀፉ ነበር። ለምንድን ነው? እነዛ ተሰብስበው ፈታ ሲሉ አብረው ፈታ አይሉም ማለት ነው። ኦርጂዎች አሏቸው እነሱ። የሚሰፍሩበት ቦታ አላቸው። ወሲባዊ ፈንጠዚያ የሚካሄድበት ነገሮች አሏቸው። ባሮችን በማታገል በማጋደል እንጆ የሚያደርጉበት የአደባባይ ስፖርት አላቸው። ክርስቲያኖቹ ከነዚህ ሁሉ የተገለሉና የማይሳተፉ ስለሆኑ አንቲ ሶሻልስ ተብለው ነበር ሌብል የተደረጉት፣ ስም የተለጠፈባቸው። ስለዚህ እነዚህ አፖሎጂስቶች ሁለት ፊልድ ነበራቸው። የመጀመሪያው ኔጋቲቭ በሆነ መልኩ በክርስትና ላይ የሚቀርበውን ክስ ይቋቋሙ ነበር። እውነት አይደለም እና በጭራሽ እንደዚህ አይደለንም በማለት የመከላከል ነገር ነበር የሚጽፉት። ሞር ኦፍ ቲዮሎጂካል ሳይሆን ጽሑፋቸው ፊሎሶፊካል ነበር እነዚህ ሰዎች። ሌላ ደግሞ ፖዚቲቭ በሆነ መልኩ ደግሞ ክርስትናን ከአይሁድ እምነት፣ ከአረማውያን እምነት እና ከ መንግስታዊ ሃይማኖት ከስቴት ወርሺፕ ጋር ኮንትራስት እያደረጉ ክርስትና የተሻለ እንደሆነ ሴል ያረጋሉ። ክርስትናን ማለት ነው በዚህ በኩል ይመክታሉ፣ በዚህ በኩል ደግሞ ያጠቃሉ ማለት ነው። በመከላከልም በማጥቃትም ነው የኖሩት። በጣም ጻፊዎች ናቸው እነዚህ ሰዎች። ክርስትና ላይ የሚመጣውን የሐሰት ክስ ይከላከላሉ። አት ዘ ሴም ታይም ደግሞ ክርስትና ከፓጋን እምነት፣ ከአይሁዳውያን፣ ከስቴት ወርሺፕ የተሻለ እንደሆነ ፊሎሶፊካል የሆነ ሙግት ነበር የሚያቀርቡት ማለት ነው። በተለይ ለምሳሌ የሙሴ ህግ ፔንታቱክ፣ አምስቱ የሙሴ መጽሐፍት ከትሮይ ጦርነት ይቀድማል ታሪካቸው ለግሪካዊ ይቀድማል ስለዚህ የግሪክ ፍልስፍና ውስጥ እውነት ከተገኘ ያ እውነት ከአይሁዳውያን ወይም ከክርስትና የወሰዱት ነው ብለው ነው የሚጽፉት ስለዚህ ለነዚህ እውነት ሁሉ የማን እውነት ነው የእግዚአብሔር እውነት ነው ስለዚህ ግሪካውያኑ መካከል ፍልስፍናው መካከል ያለው እውነት የማን እውነት ነው የእግዚአብሔር እውነት ነው ስለዚህ እናንተ ራስዎ ይሄ እውነት የተገኘባችሁ ፔንታቶክ ስለሚቀድም ከዛ የወሰዳችሁት እውነት ነው ይላሉ በጣም ይሞግቱ ነበር በተለይ ከነዚህ አባቶች መካከል ሁለቱ ስማቸው ልጥቀስ ፌመስ የሆኑት ማለት አንዱ ብዙ አንዱን ከመስራቅ አንዱን ከመዕራብ የምን ከመስራቁ መካከል ጀስቲን ማርቲር ሲባል ሰምታችሁ ታውቃላችሁ በጣም ስሙ የታወቀ ነው ጀስቲን ማርቲር ወይም ሰማዕቱ ዮስጦስ ተብሎ ነው የሚታወቀው ጀስቲን ማርቲር ሰማዕቱ ዮስጦስ እና በጣም በዚህ ነገር የታወቀ ነው ፕሮሊፊክ ራይተር የነበረ ሰው ነው ከመራብ ቤተክርስቲያን ደግሞ ተርቱሊያን ይታወቃል ወይም ተርጠሉስ የሚባለው ተርቱሊያን ይታወቃል ምስራቅና መራብ ስል ቤተክርስቲያን ታሪክ ውስጥ አይቀሬ ክፍፍል ነው ይሄ የመራብ ቤተክርስቲያን የሚባለው በዋናነት ሮም ናት ሮምና ሰሜን አፍሪካ ካርቴጅ አካባቢ የነበሩ ናቸው ሰርቫይቭ ያረጉቱም በስፋት አሁን ያለው የካቶሊክ ቤተክርስቲያን ከዛም የወጣው የፕሮቴስታንት ሁሉ ምዕራብ ውስጥ ነው የሚገቡት ምስራቅ የሚባለው የሮም ግዛት ለሁለት ይከፈላል በኋላ ቆይቶ የምስራቅ ግዛት የሚባለው በዋናነት ግሪክን እንደገና ደግሞ ግብጽን የአሌክሳንደሪያን ወይም የእስክንድሪያን ቤተክርስቲያን የሶሪያን ቤተክርስቲያን ይዞ ያለው ነው ምስራቅ የሚባለው እና አባቶቻቸው የሚያተኩሩበት ነጥብ በሂደት ትኩረታቸው እየለየ ይመጣና ቋንቋቸው ይለያል የምዕራቡ ላቲንን ይዞ ይቀጥላል የምስራቁ ግሪክን የግሪክ ቋንቋን ይዞ ነው የሚሄደውና ቀስ ይያለ በሁለቱ መካከል ልዩነቶች እየሰፉ ነው የሚመጡት ከምዕራብ መካከል ደግሞ ቀደም እንዳልኩት ተርቱሊያን ሁለቱ አፖሎጂቲክ በሆነ ጽሑፍ የታወቁ ናቸው ከምስራቅ ሰማዕቱ ዮስጦስ ከምዕራብ ደግሞ ተርቱሊያን ወይም ተርጠሉስ ተብሎ የሚታወቅ ማለት ነው ቀጥሎ ከ180 እስከ 250 አባቶችን በዘርፍ ያስቀመጠን ነው አይደል አፖስቶሊክ ፋዘርስ ቀጥሎ አፖሎጂስቶች አሉ ቀጥሎ ደግሞ ፖለሚስቶች አሉ ፖለሚስቶች ከ180 እስከ 250 ዓመተ ምህረት ያነበሩ ናቸው እነዚህ ደግሞ አግሬሲቭሊ ወረራ የሚያካሂዱ ናቸው ማለት ነው አሁን ክርስትና አብዮቱ ከመከላከል ወደ ማጥቃት የተሸጋገረበት ላይ ይደርሳል ማለት ነውና ገብታችሁ አብዮቱ ምናምን ከመከላከል ወደ ማጥቃት ደርሳል እንዴ አንተ ላቀመ እና ኑፋቂዎችን አግሬሲቭሊ ቤተክርስቲያን የምትገፋበት ጊዜ ላይ ደረሰችና እነዚህ አባቶች ደግሞ ክርስትናን ለመከላከል ሳይሆን ለማጥቃት ወደ ሌሎቹ የዘመቱበት ጊዜ ነው በተለይ አይራኒዮስ በዚህ በጣም ይታወቃል ከዚህ ዘመን አባቶች መካከል አይራኒዮስ በዚህ በጣም ይታወቃል ማለት ነውና አባቶች እንዲ ያለ ይቀጥላል ማለት ነው ያው ትኩረታችን 200 ሁለተኛው 100 ክፍለ ዘመንና 300ኛው ክፍለ ዘመን ላይ ስለሆነ ነው በዚህ ሂደት ውስጥ ቤተክርስቲያን የራስዋን ፎርማል ነገሮችም እያበጀች ነው የመጣችው የራስዋን ፎርማል ነገሮች እያበጀች መጣለች ስደቱ የፈጠረባት ነገር የሆኑ ነገሮችን ፎርም እንድታበጅ አርጓታል ስደቱ እስካሁን የምናያቸው ውጫዊውም ችግር ውስጣዊውም ችግር ጎጂ ብቻ አልነበረም ጠቃሚ ነገርም ነበር አንደኛ ክርስቲያኖቹ በሞት መካከል ያለፉ እንኳን እምነታቸውን እንደያዙ ጸንተው ይሞቱ ስለነበረ ብዙ አህዛብ ይድኑ ነበር በክርስቲያኖቹ ሰማዕትነት ምክንያት ብቻ አህዛብ ወደ ወንጌል ይጨመሩ ነበር እና አባቶች ሲጽፉም ስደትን ለማስቀረት አይደለም የሚጽፉት የነበረው ስደት ይቅር የሚልም ጽሑፍ አልነበረም የሚጽፉት የክርስትናን እውነትነት ለማስረዳት በውሸት የሚሰነዘርባቸውን ስም ልጠፋ ውሸት ነው እኛም እናምነው ይሄንን ነው እያሉ ለማስረዳት ነበር ይጥሩ የነበረው እንጂ ስደቱን ለማስቀረት አልነበረም የሚጽፉ የነበረው እና በዚህ ምክንያት በበጎ ጎኑም ወስደውታል ማለት እንደው ቢያቀት እንኳን ግን ቶለሬት ያደርጉ ነበር ማለት ነው እና ጠቅሟል ሰዎች ይድኑ ነበር ከዛ በተጨማሪ ደግሞ ቤተክርስቲያን አንዳንድ ነገሮችን እንድታጠራ ረድቷታል ማለት ነው ለምሳሌ የዶናቲስት ሙግት የሚባል በቤተክርስቲያን ታሪክ ውስጥ አለ ምንድነው ለሚለው እሱም በኋላ ስለ ካኖናይዜሽን ስናነሳ መጥቀስ ከመገባን ነገር አንዱ ነው ምንድነው የሆነው በከቄሳሮች መካከል በዲዮቅሊጣን የሚባል ቄሳር ነበር ዲዮቅሊጣን በጣም ቤተ ክርስቲያን ላይ ስደት ካመጡ ቄሳሮች አንዱ ነው እና ክርስቲያኖች መጽሐፋቸውን እንዲያቃጥሉ ካቃጠሉ አይገደሉ እምነታቸውን እንደካዱ ይቆጠራል ማለት ነው። ካላቃጠሉ ደግሞ ይገደላሉ። በዚህ ምክንያት አንዳንድ ሰዎች ጽሑፋቸውን አቃጠሉ፣ አንዳንዶቹ አላቃጠሉ። ስለዚህ ለቤተ ክርስቲያን ይሄ ዶናቲስት ሙግት ምን ፈጠረባት? በኋላ ጥያቄ ተነሳ፣ ለየትኛው መጽሐፍ እንሙት? ምክንያቱም ቤተ ክርስቲያን ይሄ ነው መጽሐፍ አዲስ ኪዳን ይሄ ነው ብላ አልወሰነች። መጽሐፎቹ አንድ ላይ አልተጠረዙ። የጳውሎስ መልእክት ለቆላሳይስ የጻፈው ተነቦ የት ይነበባል? በሎዶቅያም ይነበባል። የቆሮንቶሱ እዛ ይነበባል። የጴጥሮስ ወንጌል አለ፣ የበርናባስ ወንጌል የሚባል አለ፣ የቶማስ ወንጌል የሚባል አለ፣ የሼፐርድ ኦፍ ሄርመስ የሚባል ጽሑፍ አለ፣ ቅድም የጠቀስነው ዲዳኬ የሚባል ጽሑፍ አለ። እልፍ አላፋት ጽሑፎች አሉ። ዝም ብሎ ሰዎች ይጽፋሉ። ሲጽፉ ደግሞ ያኔ በጳውሎስ ስም በጴጥሮስ ስም በዮሐንስ ስም ነው የሚጽፉት እንጂ ጸሐፊው ዳንኤል ነኝ ምናምን እያለ አይደለም የሚጽፈው። ስም እያስተካከከ ነው የሚጽፈውና የቱ ነው ጄኒውን? ሰው ለዲዳኬ መሞት አለበት? ሰው ለቶማስ ወንጌል መሞት አለበት? ወይስ ሰው ለቆሮንቶስ መልእክት ነው መሞት ያለበት? ለየቱ እንሙት የሚለው ጥያቄ ቤተክርስቲያን መጽሐፎቿን እንድትመረምር ጫና አሳደረባት። የቱ ነው ጄኒውን የአዲስ ኪዳን መጽሐፍ የቱ አይደለም የሚል ቅድም ካነሳ ነው ከመርቂያን አስተዋጽኦ ሌላ ኮንትሪቢዩሽን አደረገ። ይሄው የዶናቲስት ፕሮብሌም ምን ፈጠረ? ነገረ ቤተክርስቲያንን ፎርም አደረገ። ምን አደረጉ? ስደቱ ጋብ ካለ በኋላ ወዲያው አንድ ጊዜ ይሄ ዶናቲስት ተብሎ የሚታወቀው ያነሳው ምንድን ነው? አንድ ጊዜ አንድ ቢሾፕ ተሾመ። ሰሜን አፍሪካ ካርቴዣ ውስጥ የተካሄደ ነው የሚመስለኝ። ተሾመ። ሲሾም ሿሚው ሰውዬ ቢሾፑን የሾመው ሰውዬ በስደቱ ዘመን ለእምነቱ አልቆመ፣ የሚደረገውን አድርጎ ነፍሱን አትርፏል ማለት ነው። ከዛ ይሄ ዶናቲስ የሚባለው ሰው እንዴ እሱ እምነቱን ስላልጠበቀ በሱ የተቀባ ሰው በሱ የተሾመ ሰው ቅባቱ ወይም ሹመቱ ቫሊድ አይደለም፣ ምክንያቱም ሻሙዩ ሰውዬ ስቶ ነበር በእምነቱ አልጸናም የሚል አነሳ። እና እንቀበልም የሱን ሰውዬ ሹመት አሉና የራሳቸውን ሰው ሾሙ። ሰሜን አፍሪካ እንግዲህ የምዕራቡ ቤተክርስቲያን ከሮም ቀጥሎ ሴንተር ካርቴዣና አልጄሪያና ሞሮኮ ያሉበት አካባቢ ነው። በኋላም ኦገስቲን ቢሾፕ የሚሆንበት ቦታ ነው። እንቀበልም አሉና የራሳቸውን ሾሙ። የራሳቸው ሰውዬ ሲሞት ደግሞ ዶናቲስት ራሱ ቢሾፕ ሆነ ተሾመ። በቃ እኛ የጸናን በመከራው ዘመን በጽናት ምናምን ያለፍነን ከሃዲው ሁላ ተሰብስቦ ምናምን አሉና የራሳቸውን አበጁ። ቤተ ክርስቲያን ተከፈለች ማለት ነው። ከዛ ቤተ ክርስቲያን አሁን ምን ታድርግ? ከዛ ቆስጠንጢኖስ ወንበር ሲይዝ የሮምን ለካርቴዣ ቤተ ክርስቲያን ገንዘብ ሰጠ። ሲሰጥ እነሱን ስለዘለላቸው ለምንድን ነው የምንዘለለው ገንዘብ ይሰጠን ብለው ጠየቁ። ፕሮብሌም ተጀመረ። ይሄ ወደ ምን መጣ? በኋላ ሴንት ኦገስቲን ሲጽፍ ከቸርች ውጪ ሰልቬሽን የለም ብሎ እንዲጽፍ ያደረገው ይሄ ነው። ሰልቬሽን የሚገኘው በቤተ ክርስቲያን ውስጥ ነው፣ ከቤተ ክርስቲያን ውጪ ሰልቬሽን የለም የሚልና ሌሎችን ነገረ ቤተ ክርስቲያን የቤተ ክርስቲያንን ጉዳይ የሚል አስተምህሮ ኦገስቲን እንዲያስተምር ያደረገው ይሄ ነው። ይሄ አስተምሮ ለነ ሉተር ትልቅ ራስ ምታት ነበር። ሪፎርሜሽን ሲመጣ በዋናነት ሪፎርሜሽን የተነሳው በኦገስቲን አስተምሮ ነው። አውግስቲኖስ የጻፋቸው ደብዳቤዎች፣ ጽሑፎች በጣም ከባድ ጸሐፊ ነበርና የጳውሎስን መልእክት የተረዳ ሰልቬሽን ባይ ግሬስ ምናምን የተረዳ በጣም ጃይንት ሰው ነው እና የሱ ደብዳቤዎች ጠፍተው ነበር በየገዳማቱ። እሱ ተገኝቶ ሲተረጎም እነ ሉተር እነ ካልቪን እሱን አንብበው ነው ወንጌል የገባቸው ራሱ። ስለዚህ መጽሐፍ ቅዱስና አውግስቲኖስ ብቻ የሚል ሞቶ ነበራቸው። ስለዚህ እሱን አንብበው ወንጌል ገብቷቸው ኦገስቲን ምናምን ብለው የኦገስቲንን ይዘው መፈክር ወጥተው በቃ ምናምን እንከተል ሲሉ፣ ያው ኦገስቲን ደግሞ ኖ ሰልቬሽን አውትሳይድ ዘ ቸርች ብሏል፣ ዶክትሪን ኦፍ ዘ ቸርችም አለው። እነሱ ደግሞ ከሮም ቤተ ክርስቲያን ተገፍተዋል፣ የራሳቸውን ሙቭመንት ሊጀምሩ ነው። ዶክትሪን ኦፍ ግሬስም አውግስቲኖስ ነው፣ ዶክትሪን ኦፍ ቸርችም አውግስቲኖስ ነው። የቱን ይምረጡ? አውግስቲኖስን አሜን ካሉ የራሳቸውን ሙቭመንት ቸርች አድርገው መቀጠል አይችሉም። አውግስቲኖስን ኤክስ ካደረጉ ደግሞ ራሱ ሪፎርሜሽኑ ወዳቂ ነው። እንዲያው ምን ይባላል የኦገስቲን ዶክትሪን ኦፍ ግሬስ ዶክትሪን ኦፍ ቸርችን ያሸነፈበት ነው ሙቭመንት ተብሎ ታሰበው። ስለዚህ ይሄ የፕሮቴስታንት ቫይረስ ተብሎ የሚታወቀው የገባብን ያኔ ነው። የትኛው ነው ፕሮቴስታንት ቫይረስ? መከፋፈል። ከሮም ቤተክርስቲያን ፕሮቴስታንቶች ወጡ፣ እነሱም ሪፎርምድ ማን ሉተራን ምናምን ቀጠለ። ይሄው 80 ትንንሽ ሆነን እኛማ በጣም የተካነነን በዚህ ያበሻው ቸርች ይሄው እዚህ ድረስ የደረስነው ፕሮቴስታንት ቫይረስ በሪፎርሜሽን ነው የጀመረው። ይሄ ሁሉ የጀመረው ማንን ተቃውመን ስለ ትምርቱ ማንን የማንን ትምርት ስለተወነው የኦገስቲን ማለት ነው። እንዲያውም ኪፕሪያን የሚባለው የቤተክርስቲያን አባት ቤተክርስቲያን እናተ ካልሆነች እግዚአብሔር አባት አይደለችም ብሎ ተናግሯል። እና እግዚአብሔር አባታችን የሚሆነው ቤተክርስቲያን እናታችን ከሆነች ነው ብሎ ተናግሯል ማለት ነው። ስለዚህ ቤተክርስቲያን በዚህ መልኩ ስደት ፖዚቲቭም ነገር ሰጥቷታል። የተቋቋመችውም ደግሞ በዚህ አይነት ሁኔታ ነው። ከዛ ቀስ በቀስ የመጽሐፍ ቅዱስ አተረጓጎም ላይ ስትረስ መደረግ ሲጀምር በአሌክሳንደር ቤተክርስቲያን በግብጽ መካከል ማለት ነው፣ በተለይ ለኢትዮጵያና ለኤርትራ ቤተክርስቲያን እናት ቤተክርስቲያን ናት። እዛ አንድ ትምህርት ቤት ተቋቋመ፣ የመጽሐፍ ቅዱስ አተረጓጎምን የሚያስተውቅ ትምህርት ቤት። ፓንቴኒዮስ የሚባል ሰው ነው የጀመረው። ፌመሶቹ ግን ከሱ እሱን የተካው ክሌመንት ቀለመንጦስ ደእስክንድሪያ፣ የቀድሙ ደሮም ነው ኦፍ ሮም፣ አሁን ደግሞ ኦፍ አሌክሳንደሪያ ነው፣ ክሌመንት ኦፍ አሌክሳንደሪያ። ከሱ ቀጥሎ ደግሞ ሌላኛው ፌመስ ሰው አርጌንስ ወይም ኦሬገን በእንግሊዝኛው፣ በአማርኛ አርጌንስ ይባላል። እነሱ ናቸው በተለይ አርጌንስ አውግስቲኖስን በመጽሐፍ የሚመጥን ነው ወደ 6000 ጥቅሎች የጻፈ ሰው ነው። ማመን ነው የሚያቀታችሁ። አርጌንስ ሌላ በምን ፌመስ ነው? ተናግሬዋለሁ ከዚህ በፊት ከመታሰናክል አይነን ቆርጠጣላት ምናምን የሚለውን በማሰብ ከዝሙት ለመጠበቅ ያው ነገርየውን ቆርጦ የጣለ ሰው ነው ሊትራሊ ማለት ነው። እና አርጌንስ እንደሱ ነው ቆርጦ ጥሎ በሰላም ይኖር ማለት ነው። በዚህ ይታወቃል። ሌላ ደግሞ ለቤተ ክርስቲያን ያስተዋወቀው በጣም የተጣባን ነገር አሊጎሪ አተረጓጎም አርጌንስ ነው የጀመረ። አሊጎሪ ምን ማለት ነው? መጽሐፉ ከላይ ካለው ባሻገር ድብቅ ትርጉም አለው፣ መንፈሳዊ ትርጉም ወይም ሂድን ትርጉም አለው ይባልና ሁሉ ነገር ይተረጎማል። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ወረደ፣ ያ ሰው አዳም ነው ማለት ነው። ኢያሪኮ ዓለም ነው ማለት ነው። ኢየሩሳሌም ዩሲ፣ እያንዳንዱ ነገር ይተረጎማል። እዚህም አበሻ ቤተክርስቲያን በዚህ ፌመስ ነው አይደል? ዳዊት ጎልያድን ሊጥል 5 ጠጠር ይዞ ወሰደ። 5ቱ ጠጠሮች 5ቱ የጸጋ ስጦታዎች 5ቱ ኦፊሶች ናቸው ምናምን። እንዲህ አይነት ድብቅ ትርጉም መጀመር ያመጣብን ማን ነው? አርጌንስ ነው። እና በኋላ እንደተረዳሁት ከሆነ ኦርቶዶክሳውያኑ አውግዘውታል። ምዕራቡ ቤተክርስቲያን ግን ቅዱስ አባት ይሄ ነገር አለ እና ኢትዮጵያ ኦርቶዶክሳውያን አይወዱትም። በተለይ ግን የሚገርም መጽሐፍ ነው። ወደ 6000 ጥቅል መጽሐፍ ቀላል አይደለም። በጣም ታሪክ ላይ ደግሞ በጣም የሚያስቀው አሪዮስ የሱ ደቀ መዝሙር ነው። አሪዮስን ደግሞ ያሸነፈው አትናቴዎስም የሱ ደቀ መዝሙር፣ የሁለቱም ፋዘር እሱ ነው። ምክንያቱም ትምህርቱ ወደዚህም ያደላ ነው ወደዚህም ያደላ ነው እና የስላሴ መጽሐፎች ላይ ይጠቀሳልና አንዳንድ አጠቃቀሱ እንዴት አድርጎ ነው እኔ ተረዳው ብላችሁ ደንግጣችሁ ሌላኛው ቦታ ደግሞ ስታነቡ የሚገርም መረዳት አለውና ደናውን አትናቴዎስ ይዞ ሄደ፣ አጓጉሉን ደግሞ አሪዮስ ይዞ ሄደና ይሄ ሰው በዚህ በጣም የታወቀ ነው። እና እሱ ከዚህ መካከል ወጣ፣ አሊጎሪ አተረጓጎምን አስተዋወቀ ማለት ነው። በኋላ ሌላው ትምህርት ቤት ደግሞ ሌላውን አቅጣጫ ይዞ ይሄዳል። ካርቴዥ መካከል የተቋቋመ ትምህርት ቤት አለ። በኋላ አውግስቲኖስን ያፈራ ትምህርት ቤት ሳይንቲፊክ የሆነ አተረጓጎም፣ ጤናማ የሆነ አተረጓጎም የሚባለውን ካሊጎሪ የተለየውን አይነት አተረጓጎም ደግሞ ካርቴዥ፣ ሁለቱም አፍሪካ ነው፣ ይሄ ግብጽ ነው፣ ያ ሰሜን አፍሪካ ነው። እንደሱ አስተዋወቁን እና ቤተ ክርስቲያን ያንንም ይዛ ሄደች፣ ይህንንም ይዛ ሄደች። ይሄ በአብዛኛው ጎጂ ነገሩ ይበዛል። አሊጎሪ እሱ ሌላ ሲተረጉመው እሷ ሌላ ስትተረጉመው እሷ ሌላ ስትተረጉመው እንዴት ነው የትኛው ነው ትክክል? እንደ አሻን የምንተረጉመው ነው የሚሆነው። በእርግጥ የነሱ በጣም ሸክም የነበረው ፓስቶራል ኬር ነበራቸው። በስደቱ ስለሚያልፈው ህዝብ፣ በተለያየ ችግሩ ስለሚያልፈው ምን እንመግበው የሚለውን ነው ለጥረታቸው። ፓስቶራል ነበር ትልቁ ሸክማቸው። በዛ ምክንያት ነው አንዳንዴ ስፔኩሌቲቭ ይሆኑ ነበርና ዌስቱ ግን ስፔኩሌቲቭ አይሆንም ነበር በአብዛኛው ስለዚህ ምን ይያዳበረ መጣ ፕራክቲካል ይሆኑ ነገሮችን ዌስቱ ማዳበር ጀመረ ፕራክቲካል ምንድነው የቤተ ክርስቲያን መዋቅር ምን መምሰል አለበት ቸርች ኦርጋናይዜሽን ጋቨርንመንት ምን መምሰል አለበት በኋላ ወንጌልንም ከተቀበለች በኋላ ሮም እንደሱ ነው የሚሆነው ዶክትሪን ኦፍ ዘ ቸርች ምናምን ዌስቱ ነው ዴቨሎፕ ያደረገው እስቱ ከዛ እየተቀበለ ነው የሄደው ከዛ አንዳን ስቼ ያው ሰዓት ስለሞላ ማቆም ያለብኝ የክርስትና ሴንተሮች በዛ ጊዜ ደረጃ በደረጃ ቢሆንም አምስት ናቸው ይሄ በጣም የሚያስፈልገን ነው ቅድም እንዳነሳሁት የመጀመሪያው ኢየሩሳሌም ነበር ሴንተር ነበረች እስከ 130 ዎቹ ድረስ ማዕከል ናት ዋና ባትሆንም መጀመሪያ ዋና ነበረች በኋላ ግን ከሴንተሮቹ አንዷ ነው የሆነችው የኢየሩሳሌም ቤተክርስቲያን እስከ 135 ዓመተ ምህረት ከሴንተሮቹ አንዷ ነበረች እስከ 44 ዋናዋ ነበረች ቀጥሎ ደግሞ የአንጾኪያ ቤተክርስቲያን እስከ 60ዎቹ መጨረሻ ዋና ነበረች ግን ሁለተኛዋ ማዕከል የአንጾኪያ ቤተክርስቲያን ናት ሶስተኛዋ ማዕከል ደግሞ የኤፌሶን ቤተክርስቲያን ናት የኤፌሶን ቤተክርስቲያን ሶስተኛዋ የክርስትና ማዕከል ናት አራተኛ የክርስትና ማዕከል ደግሞ አሌክሳንደሪያ ግብጽ ያለው ማዕከል ነው አሌክሳንደሪያ ያለው አምስተኛው ማዕከል የሮም ቤተክርስቲያን ነው ስለዚህ በእነዚህ በአምስቱ ማዕከላት መካከል ሁልጊዜ የበላይ የምትገኝ ነበር ሮማ ቤተክርስቲያን በጣም ዋናነትን አጥብቃ ትፈልግ ነበር የሮማ ቤተክርስቲያን እና በጣም ከመሞገቷ የተነሳ አንዳንድ ትምህርቶችን እንድትፈለስፍ አደረገ። ይሄ ትምህርት ምንድነው? ምን የሚላመጡ እነ ተርቱሊያን ሁሉ የገቡበት ነው። አፖስቶሊክ ሰክሴሽን የሚሉትን አመጡ። ሰክሴሽን ማለት የመጀመሪያው ፖፕ ለነሱ ማን ነው? ጴጥሮስ ነው። አንተ ጴጥሮስ ነህ በዚች አለት ላይ ቤተክርስቲያኔን መሰረታለሁ አለ። ጴጥሮስ አለት ማለት ነው። እዚች አለት ላይም ሲል ያው አለት ጴጥሮስ ነው ብለው ይወስዳሉ ግን የግሪኩ ቃል ከአንድ ሶርስ ቢነሳም አንዱ ሙሉ አለት ማለት ነው ጴጥሮስ ማለት ግን ፍራግመንት ማለት ነው ስለዚህ በዚች አለት ላይ መሰረታለው ያለው በጴጥሮስ ላይ አይደለም በጴጥሮስ ላይ ቤተክርስቲያን ተመስርታ ቢሆን የሚክድ ሰው ነው ከዛ በኋላ ጴጥሮስ አይደለም ጳውሎስ ፊት ለፊት ሁሉ እስኪገስጸው ድረስ በኋላም ደግሞ ሌላ ድክመት የሚታይበት ነው ጴጥሮስ በዚች አለት ላይ ያለው ሰዎች የሰው ልጅ ማን ይሉታል ሲባል ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ስለተናገረ ያ ነው ኮንፌሽኑ ነው ምንድነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው አለት ቤተክርስቲያን የተመሰረተችበት እሱን አመጡና ጴጥሮስ ሲሞት ለከሌ ሰጠ ከሌ ለክሌመንት ኦፍ ሮም ሰጠ ክሌመንት ኦፍ ሮም ለከሌ ሰጠ ይያሉ አፖስቶሊክ ሰክሴሽን አለን የሚለውን አመጣው አሁንም ፖፑ መጽሐፍ ቅዱስን ለመተርጎም የመጨረሻ ኦቶሪቲ ነው ማለት ነው የመጨረሻ ኦቶሪቲ ነው እና እቺን አስተዋወቁ ቀጥሎ ጳውሎስና ጴጥሮስ ሰማዕትነትን የተቀበሉት የት ነው? ሮም ነው። ስለዚህኛ ከሌላው እንበልጣለን የሚል ሙግት አመጡ። ሶስተኛ ጳውሎስ በጣም ጠቃሚ የሆነው መልእክቱን የጻፈው ለሮሜ ቤተክርስቲያን የሮሜ መልእክቱ ወንጌል የጳውሎስ ወንጌል ከተባለ ሮሜ ነው። እሱን ይጠቅሳሉ። ከዛ ደግሞ ሮም ነበረች የሮማ ግዛት ዋና ከተማ ስለነበረች ኢምፔሪያል ሲቲ ከመሆኑ የተነሳ ዋና ቤተክርስቲያን ዋና ከተማ ውስጥ ያለች ቤተክርስቲያን ሀብታም ተሆናለች። ስለዚህ በመቶ ዓመተ ምህረት ላይ ከሌሎቹ ሴንተሮች የበለጠ ሀብታም ቸርች የሮማ ቤተክርስቲያን ሆነች። ሰዎቹም በብዛት እየዳኑ ወደዛ ስለመጡ ምን የሚል ነገር ፈጠሩ ማለት ነው? እኛ እንበልጣለን። ስለዚህ መጀመሪያ ምን ተጀመረ? ፈርስት አመንግ ኢኳልስ ተብሎ ዝርዝር ስም ሲጻፍ ሁሉ ሁሌ ከማን ይጀምራል? ከሮም ፈርስት አመንግ ኢኳልስ የሚል ከዛ ቀስ በቀስ ግን ፖፑ የሌሎቹም የበላይ ነኝ የሌሎቹ ቢሾፖች እኩል አምስት ሴንተሮች አሉ አምስት ቢሾፖች አሉ በሂደት ግን አንደኛው ቢሾፕ ስሙን ፖፕ ሆነ የሌሎቹ የበላይ ነኝ የሚል አመጣ መጀመሪያ ግን አምስት ማዕከላት አምስት ቢሾፖች አሉ በዛ ቢሾፕስ የተለያዩ ቸርቾች በየቦታው ሲቋቋሙ ተጠሪነታቸው በአካባቢው ላለው ሴንተር ነው የነበረው ማለት ነው ከዛ ቢሾፑ የበላይ ነኝ ብሎ ሲመጣ ሌሎቹም ችግር ተፈጠረባቸው ኢየሩሳሌም 135 ላይ ስትደመሰስ አንድ ጠላት ወደቀለት ማለት ነው ለሮሙ ቢሾፕ አንድ ወደቀለት ቀጠለና የአሌክሳንደሪያና የአንጾኪያ ቤተክርስቲያን በኋላ ነገረ ክርስቶስን ስናነሳ ምናነሳው ነው ከባድ ያተረጓጎም ልዩነት ይዘው ሁለቱ ሲሟገቱ እዛው ተቋለፉለት እሱ ይሄም ተቀመው ማለት ነው የኤፌሶን ቤተ ክርስቲያን በሞንታኒዝም ስትናጥ ባክ ማን ይበላይ ሆነ ሮም ቤተ ክርስቲያን በሂደት የሮማም መከፋፈል ሲመጣ ሌላኛው የቱርኮችም ወረራ ምናምን እየጨመረ ሲመጣ ሮም ዌስት ስለነበረች ከዚህ ሁሉ ሰርቫይቭ ታረግና ብቻውን የሮም ቤተ ክርስቲያን ጎልቶ ወጣና የዌስቱ ተከላላ ኢስቱ እየደከመ ሲመጣ ፖፕ የምንለው ነገር አሁን መጣ። ኢን ዘ ቢግኒንግ ግን ከአምስቱ ሴንተሮች አንዱ ነበር። መጽሐፍ ቅዱስ ያዲስ ኪዳን መጽሐፍ የትኞቹ እንደሆኑ ሲወሰንም አምስቱ ቢሾፖች ደብዳቤ እየተጻጻፉ ነው ይወሰኑ። በተለይ ቤተክርስቲያን ሁሌ ኢሹዎች ነበሯት። አንዱ ይሄ ኢሹ ነው። ሁለተኛ ፋሲካ መቼ ይሁን የሚል ኢሹ ነበር። ፋሲካ ኒሳን 14 የአይሁዳውያን ፋሲካ ነው። ስለዚህ የምስራቅ ቤተክርስቲያን ምን ትላለች? በማግስቱ ልክ በዋለበት ኒሳን 14 በሆነ በኔክስቴ ቀኑ እለቱ መቼ የሚሆን መሆን አለበት ትላለች። እለት ማለት ሰኞ ማክሰኞ ማለት ነው። ቀን ማለት ቁጥሩ ነው አይደል? በኒሳን 14 ማግስት በየትኛውም እለት ይሁን የምዕራብ ቤተክርስቲያን ወይም ሮማውያኑ ደግሞ የለም ከኒሳን 14 በኋላ ያለው እሁድ ዕለት ሚለውን ይዘው ሁሌ በየአመቱ ፋሲካ ሲደርስ መቼ ይሁን የሚል ደብዳቤ መለዋወጥ ሐሳብ መለዋወጥ ነበር። ብዙ የቤተክርስቲያን ኢሹዎችንም የሚፈቱት በዛ ፌስታል ሌተርስ ይባላሉ በእነሱ ደብዳቤዎች ነበር። ፋይናሊ የኒክያ ጉባኤ ላይ ፋሲካ ከኒሳን 14 በኋላ ባለው እሁድ እንዲሆን ስለተወሰነ አሁን ያለው የሮም ቤተክርስቲያን ሐሳብ ነው የተፈጸመው ማለት ነው። ይሄን ይመስላል። ጌታ ቢፈቅድና ብንኖር ጁን ደግሞ ስለ ክሪዶቹ አሁን ለማንሳት በደንብ መደላድሉን የሰራን ይመስለኛል። ሐሳቤን ካልቀየርኩ ያንንም ያው ያልሞተና ሞኝ ያልሆነ ሐሳቡን ይቀየራል።
ሰነፈረጂ ሰክ ዘመን እንደምሰክናለን።